Gambino VOA. የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንስጥልኝ እንደምናምሽታችኋል። ከአሜሪካ ዋሽንግተን ዲሲ የጋቢና ቪኦኤ አርብ ምሽት ግንቦት 13 2013 ዓ.ም መሰናዶ ጀምሯል። ጥንቅሮቻችንን እናስተዋውቃችሁ። በትግራይ ክልል የኮቪድ-19 ክትባት መሰጠት ተጀምሯል።
ከጥዋቱ መጥቷል የሚል ነገር ከተሰማው ዲ መጀመሪያ አካባቢ ትንሽ ላላ ያለ ሰው ምጥቆት ያፈጠበት ቢሆንም አሁን ግን የመጣለ የተጠጠለ
በዚህ ዙሪያ ዘገባለን። በሌላ በኩል የመቀለ ሀገረ ስብከት ከ8 ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎችን በመግዛት በጦርነቱ ምክንያት ተፈናቅለው በመቀለ ትምህርት ቤት ለሚገኙ ተፈናቃዮች እገዛ እንዳደረገች የትግራይ ክልል ሀገረ ስብከት አስታውቋል።
ከ45 ሺህ ብር በላይ የፈጁ ሁለት በሬዎችን በማረድ ሌላውን አስፈዛውን በማቅረብ ተፈናቃይ ወንድሞቻችን ደስ ብሏቸው ቤታቸው እንዳሉ ነው የመሰላቸው።
የሰማችኋቸው የትግራይ ክልል የመቀለ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ተሽናቸው በምሽቱ አካተነዋል። በሌላ በኩል የቴክኖሎጂ ዘገባዎችም ይኖሩናል። አብራችሁን እንድታመሹ እንጋብዛችሁ። በመስተንግዶ ኤደን ገረሞ፣ ከአቀናባሪያችን ኤልያስ አስማራና ከአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ሀብታሙ ስዩም ከአጫጭር ዜናዎች ጋር ጠብቃችኋል።
አመሰግናለሁ ኤደን። እስራኤልና ሐማስ ሁኔታዎች ያልተቀመጡበት የተኩስ አቁም ጀምረዋል። በሁለቱ መካከል የተኩስ አቁሙ የተጀመረው ከዛሬ አርብ ለሊት 8 ሰዓት ጀምሮ እንደሆነ ተሰምቷል። ይህም ለጋዛና ለእስራኤል አንጻራዊ መረጋጋትን ያመጣል ተብሎ ይጠበቃል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እንዳሉት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል ከሐማስ የታጣቂዎች ቡድን ጋር የጋራ ሁኔታዎች ያልተቀመጡለት የተኩስ አቁም እንደገባች እንደነገሯቸው አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በትዊተር ገጻቸው ላይ ወደ ቀጠናው በቀጣይ ቀናት እንደሚያቀኑም አስታውቀዋል። እስራኤል የፍልስጤምና የሌሎች የቀጠናው መሪዎችን አገኛለሁም ብለዋል። ሐማስ ከጎረጎሳውያኑ ግንቦት 10 ጀምሮ ወደ እስራኤል ሮኬቶችን ተኩሷል። ለዚህ ያቀረበው ምክንያት ደግሞ እስራኤል በቤተልሔም በሚኖሩ ፍልስጤማውያን ላይ ፈጸመቻቸው ያላቸውን የመብት ጥሰቶች ነው። እስራኤል በሐማስ አመራሮችና የቡድኑ ግንባታዎች ላይ ያነጣጠሩ የመድፍና የአየር ጥቃት በማካሄድ አጸፋ መልሳለች። እስራኤላውያን የሰላማዊ ሰዎችን ሞት ባስከተለ ሁኔታ ረጃጅም ፎቆችንና የስደተኛ ጣቢያዎችን የጥቃት ኢላማ በማድረጋቸው ዓለም አቀፉ ግዘት ደርሶባቸዋል። በየሰዓቱ የጋለ የከፍተኛ ባለስልጣናት ውይይት እያደረግን ነው ብለዋል ፕሬዚደንት ባይደን። ስምምነት ላይ እንዲደረስ አሜሪካ እያደረገች ያለውን ጥረት ሲያስረዱ የአውሮፓ ህብረት ከፋይዘር ባዮንቴክ ድርጅት ጋር ለሶስተኛ ጊዜ ውል መግባቱን ይፋ አድርጓል። አዲሱ ውል እስከ 2022 የጎርጎዘውያኑ ዘመን ድረስ የሚሰራጭ 1.8 ቢሊዮን የኮቪድ-19 ክትባቶች እንዲመረቱ ያግዛል። ውሉ የአውሮፓ ህብረት አባል ሀገራት ትርፍ ክትባቶችን ዝቅተኛ ገቢ ላላቸው ሀገራት ለሚያከፋፍለው የዓለም ጤና ድርጅት የክትባት ትብብር መርሃ ግብር ኮቫክስ በቀላሉ እንዲለግሱ የሚያደርግ አንቀጽ ማካተቱም ተሰምቷል። የአውሮፓ ህብረት ከ6 ምዕራባውያን የክትባት አምራቾች ጋር 2.6 ቢሊዮን ክትባቶችን ያመርቱለት ዘንድ ስምምነት ፈርሟል። በጓቲማላ ኩዊትዛልናንጎ ማረሚያ ቤት ውስጥ በተቀናቃኝ ቡድኖች መካከል በተፈጠረ ግጭት በጥቂቱ 7 ሰዎች መገደላቸውን ባለስልጣናት ይፋ አድርገዋል። የጓቲማላ ማረሚያ ቤት ስራ ኃላፊ ሉዊስ ሩዶልፎ ኤስጎባር ለጋዜጠኞች እንደተናገሩት ግጭቱ የጀመረው ረቡዕ ዕለት ካንቴል በምትባለው ከመዲናዋ ጓቲማላ ሲቲ በስተምዕራብ በምትገኝ ከተማ ነው። ግጭቱ የተጀመረው የአንደኛው የወንጀለኞች ቡድን አባል ባለቤት ሞት ከተሰማ በኋላ ነው። ኤስጎባር ከትናንት ሐሙስ ጀምሮ የደህንነት ቡድኖች እስር ቤቱን እንደተቆጣጠሩና ያመለጠ ታራሚ መኖሩን ለማወቅ ቁጥር እንደጀመሩ ማስተውቀዋል። ፖሊስ ቢያንስ 6 እስረኞች አንገታቸው በስለት ተቀልቶ መገኘቱን ተናግረዋል። እስር ቤቱ 500 ታራሚዎችን እንዲያስተናግድ ተደርጎ የተሰራ ቢሆንም አሶሺየትድ ፕሬስ ይፋ እንዳደረገው ግን እስር ቤቱ በአሁኑ ሰዓት 2000 ታራሚዎች ይገኙበታል። በስተመጨረሻም ስፖርት፣ የአፍሪካ የቅርጫት ኳስ ሊግ በሩዋንዳ ኪጋሊ መደረጉን ቀጥሏል። ትናንት በተደረጉ ጨዋታዎች የቱኒዚያው ሞንስትሪኒ የናይጄሪያውን ሪቨርስ ሆፐርስን 99-70 አሸንፏል። የሞሮኮው ኤኤስ ሳሌ የማሊውን ኤኤስ ናሽናሊን 88-79 ረቷል። አመሻሹን የአልጄሪያው ግሩፕመንት ስፖርቲቭ ዴዝ ፔትሮሊየዝ እና የሞዛምቢኩ ፊያቬሮ ዲማፑቶ ይፎካከራሉ። ጋምቢና ቪኦኤ
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለምሽቱ ያዝነውን አብይ ርዕስ እናስደምጣችሁ። በመቀለ ከተማ ከባለፈው መጋቢት ወር መጨረሻ ጀምሮ የኮሮና ቫይረስ ምርመራ ከሚወስዱ ሰዎች መካከል 37 በመቶ የሚሆኑት ቫይረሱ እንደሚገኝባቸው የትግራይ ክልል የጤና ቢሮ የገለጸ ሲሆን በተጨማሪም ቢሮው በከተማው እስካሁን ድረስ ለ23000 ሰዎች የቫይረሱ ክትባት እንደተሰጠም አስታውቋል። ምርመራውና ክትባቱ በክልሉ ሌሎች ከተሞችን ለማካሄድ ማቀዱንም አክሎ ጠቅሷል። ሙልጌታ አጽባሃ በዚህ ዙሪያ ዘገባለው።
በመቀለ ከተማ አይደር ሪፈራል ሆስፒታል የኮሮና ቫይረስ ክትባት እየወሰዱ ያገኙዋቸው አቶ ተስፎ ተካም የወረርሽኙ ክትባት መጀመሩ መልካም ነው ብለዋል። ህብረተሰቡ ለኮቪድ-19 መከላከል የሚሰጠው ትኩረት አናሳ ነው ብለው ከቅርብ ቀናት ወዲህ ግን የመከላከያ መንገዶች ሰዎች እየተጠቀሙ መሆኑን መታዘባቸውን ነው የሚገልጹት።
ተረስቶ ነበር ማለት ይችላል። መቀለ ከተማ ብዙ ሰው ያየው ነበር ኮሮና ቫይረስ ለመከላከል ራሱን ለመከላከል የሚያደርገው ጥረት አላየው ነበር እና ከቫይረሱ ይልቅ ወላጋጠመው የጸጥታ ችግር ብዙ ትኩረት ይሰጥ ነበር። ሰው ያው ከመኖሪያ ቤቱ ወደ ሌላ ቦታ የሚሄድ ነገር ነበር። ብዙ እንትኖች አጋጥሞታ ችግሮችን አይ ወደዛ ነው እንትኑ ትኩረት አድርጎ ነበር። አሁን ግን ክትባቱ መጥቷል የሚል ነገር ከተሰማ ወዲህ መጀመሪያ አካባቢ ትንሽ ላላ ያለ ሰውም ትኩረት ያሰጠበት ቢሆንም አሁን ግን የመጣለ የተከታተለ ይመስለኛል።
ከአንድ ወር በፊት የመጀመሪያ ክትባት መውሰዷ የነገረችኝ ሀዳስ ሀፍቱ የተባለች ደግሞ ጓደኛዋ እንድትከተብ ይዛ መምጣቷ ነው የምትናገረው። በክትባቱ ዙሪያ በአንዳንድ የማህበረሰብ አካላት የሚወራው የተለያዩ ችግሮች ያስከትላል የተባለው በራሴ ላይ ሞክሬዋለሁ ትክክል አይደለም በማለት ገልጻለች።
ኮሮና የተከተብኩት ምክንያት ራሴን ለመጠበቅና ከኮሮና ለመከላከልና ማህበረሰቤን እንዳለመበከል መጀመሪያ ላይ ሸለልተኝነት ነበር። እርግጥ ነው ሰው እንፈርሞች ተሳሳተ ነበር ራስን መከላከል። በቃ በዚህ ሁኔታ ላይ ካልተከተብ ብዙ ችግር ነው ያለብንና መከተብ አለበት።
በአይደር ሪፈራል ሆስፒታል ክትባቱ በተጀመረበት ጊዜ በቀን ከ10 ሰው የማይበልጥ ክትባቱ ይጠቀም እንደነበር አሁን ግን እስከ 200 ሰዎች እየተከተቡ ናቸው ተብሏል። ከሆስፒታሉ ባለሙያዎች ያገኙት መረጃ እንደሚያስረዳው እስከ ትናንትና ድረስ ከ3000 በላይ ሰዎች ክትባቱ ወስደዋል። ዶክተር ሀርነት አዳነ በትግራይ ክልል ጤና ቢሮ የኮሮና መከላከል አስተባባሪ ናቸው። በክልሉ በመቀለ ከተማ ብቻ የኮሮና ቫይረስ ክትባት ተጋላጭ ለሆኑ የህብረተሰብ ክፍል እየተሰጠ መሆኑን ገልጸዋል።
ለሁሉ ጤና ባለሙያ ምክንያቱም በጣም ተጋላጭ ነው። ተጨማሪ ደግሞ ለሰብአዊ እርዳታ የሚሰጡ ፓርትነር የሚባሉ ኤንጂኦ ውስጥ የሚሰሩ ደግሞ ማንኛውም በገጠርም በከተማም ያሉ እነሱም ኤክስፖዝ ናቸው። እነዚህ መከተብ አለባቸው ነው። ስለዚህ የመጀመሪያው ልክ በዚህ በኩል ተሰጥቶናል። እስካሁን የከተብናቸው 23066 ናቸው። 23066 ናቸው። ይሄ ክትባት በመቀሌ ብቻ ነው የተሰጠው። አሁን ግን ወደ ማጨው፣ ውቅሮ፣ አድግራት፣ አክሱም፣ ሽሬ ደግሞ አሁን ይጀምራሉ። በዚህ ሰሞን ስልጠና እየተሰጠ ነው። መድኃኒቱም ወደዛ ሄዷል።
በሌሎች የክልሉ ትላልቅ ከተሞች በቅርቡ ክትባቱ መሰጠት እንደሚጀመርም ተናግረዋል። ከባለፈው መጋቢት 23 2013 ዓ.ም ጀምሮ በመቀለ ከተማ በሚገኙ 15 የጤና ተቋማትና በክልሉ በተፈጠረው ጦርነት የተፈናቀሉ ሰዎች በሚገኙባቸው 22 ማዕከላት ውስጥ ምርመራ መጀመሩ የገለጹት ዶክተር ሀርነት በዚህም ከተመረመሩት ሰዎች 37 በመቶ የሚሆኑት ቫይረሱ እንደተገኘባቸው ተናግረዋል።
እስካሁን ድረስ ልክ 23 መጋቢት ነው የኮቪድ-19 ስራ የተጀመረው እንደ ክልል። ከ23 ጀምሮ እስከ ትናንትና 11 የተሰራው ስራ ምንድነው? ለ2007 ስክሪን የኮቪድ-19 ምርመራ ነው የተደረገላቸው። ከነዚህ 761 ኮሮና የተገኘባቸው ናቸው። አሁን በፐርሰንት ሲሰላ 37% ከመቶ ሰዎች 37ቱ ኮቪድ አላቸው ማለት ነው። ይሄ ሲታይ ደግሞ ከአገሪቱ አቋያ ራሱ በጣም ትልቅ ነው፣ ሰፊ ነው። በዚህ በመቀሌ ውስጥ ያለው ይሄ ቁጥር አብዛኛው ለመቀሌ ከተማ ህዝብ ነው በመሆኑ ላይወክል ይችላል። ቁጥሩ ትንሽ ነው የተወሰደበት። ነገር ግን ከወሰድነው ይሄ ነገር አግኝተናል ማለት በጣም ከባድ መሆን ነው የሚያሳየው።
የኮሮና ቫይረስ ከተገኘባቸው ሰዎች 94 በጽኑ መታመማቸውና 14 ሰዎች ደግሞ ህይወታቸው ማለፉ ዶክተር ሃርነት ገልጸዋል። ከሁሉም በላይ የሚያሰጋው ደግሞ ከተፈናቃዮቹ 38 ሰዎች ቫይረሱ ተገኝቶባቸዋል ብለዋል። በተፈናቃይ ማዕከላት ብዙ ሰው ተሰብስቦ እንደሚኖር ገልጸው አሁንም ከፍተኛ ጥንቃቄ እንደሚያስፈልግ ነው የተናገሩት። በክልሉ ለኮሮና ትኩረት እየተደረገ አይደለም ያሉት ዶክተር ሃርነት ህብረተሰቡ ከሌሎች ችግሮች ጋር እኩል አይቶ በመከላከል ዙሪያ ሊሰራ ይገባል ብለዋል።
ልክ ኮቪድም ልክ እንደዛ ያለው ህብረተሰቡ ያጋጠመው የጦርነቱም የረሃብም የህክምና ያለማግኘት አክሰስም ከሱ ጋር የሚራቀቅ አይደለም ተመሳሳይ ናቸው። ስለዚህ ለሁሉ አቴንሽን መስጠት አለብን ማስተዋል አለብን። ይሄ ነገር እንዳማራጭ ሆኖ ምንድነው አሁን በተላልቅ ከተሞች ማስክን መጠቀም እጅን መታጠብ መራራቅ ይቻላል ይቻላል በገጠሩ ላይቻል ይችላል ምክንያቱም አክሰስም የለም አስቸጋሪ ነው። በከተሞችም ግን የቻለውን እንደ ድሮ ሳይሆን እንደ ከጥርነቱ በፊት ሊሆን አይችልም። ግን ፎር ኤግዛምፕል መቀለ ማስኮችም አሉ። አሁን አይዲፒዎች ከመቶ ሺህ በላይ ሪዘርቭል የሚጠቀምባቸው አድለናል።
የወረርሽኙ ምርመራና ክታበት በክልሉ ሌሎች ከተሞችም ለማካሄድ ታቅዶ እየተሰራ መሆኑ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
ከካቢያችን ሙልጌታ ጽባሃን እናመሰግናለን። አሁንም ሁለተኛው ዘገባችን ወደዛው በትግራይ ክልል ይቆያል። የመቀለ የኢትዮጵያ ኦርቶዶክስ ሀገረ ስብከት ከ8 ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎችን በመግዛት በጦርነቱ ምክንያት ተፈናቅለው በመቀለ ትምህርት ቤት ለሚገኙ ተፈናቃዮች እገዛ እንዳደረገች በትግራይ ክልል ሀገረ ስብከት የመቀለ ከተማ የሀገረ ስብከቱ ስራ አስኪያጅ መላከ ብርሃናት ገብረስላሴ ህሽ አስተውቀዋል። አለም ፍሳዬ ከሳቸውና ከተፈናቃዮች ጋር ቆይታ አድርጎ ዘገባ አድርሶናል።
የመቀለ ሀገረ ስብከት ከ8 ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህል በመግዛት በጦርነቱ ምክንያት ተፈናቅለው በመቀለ በተለያዩ ትምህርት ቤቶች ለሚገኙ ተፈናቃዮች እገዛ እንዳደረገች በትግራይ ሀገረ ስብከት የመቀለ ከተማ ሀገረ ስብከት ስራ አስኪያጅ መላከ ብርሃናት ገብረስላሴ ህሽ ገልጸዋል። ሀገረ ስብከቱ ተፈናቃዮች ወደ መቀለ ከገቡበት ጊዜ ጀምሮ ህብረተሰብ እንዲያግዛቸው ከማስተማር ባሻገር ራሷን እያገዘች እንደሆነች መላከ ብርሃናት ገብረስላሴ ህሽ ይናገራሉ። የመቀለ አብያተ ክርስቲያን በየአካባቢያቸው ተጠልለው ላሉ ወገኖች እያገዘችና ሃይማኖታዊ ትምህርት እያስተማረች ነው። ከዚህ ያለፈም የትንሣኤ በዓላት ከተፈናቃዮች ማክበራቸውን የመቀለ ከተማ ሀገረ ስብከት ስራ አስኪያጅ መላከ ብርሃናት ገብረስላሴ ይናገራሉ።
ከዋልድባ ለተባረሩ አባቶች መንፈሳውያን መነኮሳት አባቶች 120,000 ወደ ባንክ ቁጥራቸውን እንዲገባ ተደርገዋል። 150,000 የቆየ በሽታ ላላቸው እንደ ደም እንደ ስኳር የተለያዩ በሽታ ያላቸው ወንድሞች እንደዚህ 150,000 በጀት አስቀምጣ በዚህ ደግሞ መኮረኒ፣ ጤፍ፣ በርበሬ፣ ሽሮ፣ ፓስታ፣ ሩዝ፣ ፊኖ፣ ሳሙና፣ ፍራሽ፣ ብርድ ልብስ፣ ጋጃ ምንጣፍ ብዙ አቅርባለች። አሁን በማቅረብ ነው የምትገኘው። ሴቶችም ያላቸው በተፈጥሮ እንትም እንደ ሞዴስም ሌላም እንደዚያ ያመሰሉ ታቀርብ ቆይታለች። ለነሰጡር ለነበሩ ለነሱም እንደሚስማማ ህፃናቱም ለእናቶችም ልብስ በማቅረብ ደግሞ ለግልጋሎት ቤተክርስቲያን ሲሄዱ ነው ያለ ክፍያ እንዲገለገሉ እየሰራች ነው ያለችው። ቤተክርስቲያኖች በነፃ እንዲገለገሉ ያላቸውን ነገር እንዳያሱ በደስታ እንዲገለገሉ እያደረገች ነው ያለችው ቤተክርስቲያን ዋና አባታችን አቡነ ኢሳያስ የሀገረ ስብከት ሊቀ ጳጳስን አንስቶ ካለችው የሚያገኛት ወርሃዊ ደሞዝ እና ከሀገረ ስብከት ሰራተኛ፣ ወረዳ ቤተ ክህነት ሰራተኛ፣ ከአጥቢያ አስተዳዳሪዎችና ማህበረ ካህናትን ደሞዝተኞች እና አንዳንድ በጎ አድራጊም አስታው ከ1 ሚሊዮን በላይ ገንዘብ እንዲዋጣ ተደርገዋል። ለዚህም እንዲያው አባታችን በአካልን እየተገኙ ተፈናቀሉ ወንድሞችን ባሉበት ሂደው እንዲከፋፈል 75 ኩንታል ስንዴ 34 ምጣጥ አቅርበናል እና በእያልበት ሂደን በአካል በራሳችንን አከፋፍለናል። ደግሞ እሱን እንዳከፋፈልን ያለውን እነሱን ደግሞ ያው አባታችን በዚያ ሄደው ተገኝተው ሲያርፏቸው ሲያስተምሯቸው ደስታ ስለሚሰማቸው ነው። ህማማት 20 ሚያዝያ 2013 ከ10 ፈናቃይ ባሉበት ቦታዎች ተዘዋውረን ስጦታዎችና ትምህርት ወንጌልን አባታችን ሰጥተዋል። እለት ደግሞ ያው የድካም ወቅት መሆኑ ይታወቃል። አባታችን ያላቸውን ድካም ተቋቁሞ ደብረ አስተዳዳሪው ሀገረ ስብከት ሰራተኛ የወረዳ ሰራተኛ በተገኙበት ያው ቅሳነት በተባለ ትምርት ቤት እዚያ ላይ ያው አጥቢያ ቤተክርስቲያን ከበጎ አድራጊ ህዝበ ክርስቲያን ሆኖ ሙሉን ዝግጅቱና ሸፈኑ ጸባታቸው እዚያ ተገኝተው ትምርት ወንጀል እንዲሰጥ ተደርገዋል። ማክሰኞም ሰው ደግሞ እንደዚያ ማግደላ ሰዓት መሰረተ በሚባል ሐሙስም ሊባኖስ በሚባል ደብረገነት አርብም አይነ ዓለም በውጭ ሀገርና በአይነ ዓለም ያሉ ከማህበረሰብ ከጓይ ማህበረሰብ ካህናትና ሀገር ሽማግሌ ባለበት እዚያ እንብለዋል። ዳግም ትንሣኤም ሐውልት ትምህርት ቤት በተባለ ለጽርሐ አርያም ቅዱስ ገብርኤል ካቴድራል እሱም እንደዚያ ማህበረ ካህናት ሁሉን ተሰባስበው ከ45,000 ብር በላይ የፈጁ ሁለት በሬዎችን በማረድ ሌላውን አስፈዛውን በማቅረብ ታናቃይ ወንድሞቻችን ደስ ብሏቸውን ቤታቸው እንዳሉ ነው የመሰለ ትልቅ ክብረ በዓል ሆኖ ነው ያለፈው። አባታችን በዚህ ሁሉ ተገኝተዋል።
የመቀለ ሀገረ ስብከት ለተፈናቃዮች ምግብና ቁሳቁስ ከመቅረብ ባሻገር ለተፈናቀሉ የሃይማኖት መሪዎች የተለያዩ ቅዱሳን መጽሐፍትና በቤተክርስቲያን የሚገለገሉበት ነጸላ ወይም ጋቢ እንደሰጠች መልአከ ብርሃናት ቅዱስ ላሴሽ ገልጠዋል።
ህይወታቸው ብቻ ነው ይዘው ተመጥ ያለም ደሞ እነሱ ሁሌ ዳዊትን ይደግማሉ፣ መጽሐፍን ያነባሉ፣ ጸሎትን ያደርጋሉ። ከጸሎትን ሊለዩ ስለማይችሉ ካህን ከጸሎት ቆጣ ከባህር የወጣ አሳ ነው የሚሆነው። እና እነሱም በቅድሚያ ለነሱ የሚያስፈልጋቸው ነገር የጸሎትን መጽሐፍ ስለሆነ በእያሉበት አጥያ ይተስያል። ይሄም ደሞ ማን ነው ያቀረበው? አንድ ለአንድ ተፈናቃ ያለ አካባቢ አንድ ቤተክርስቲያን የሚያቀርቡ ጸባታ ካስተባበሩ ተዚህ ተሰብስበን እያለን በየአካባቢያችን እናቀርባለን ብለው የገዳማት አዳራሽ ዳዳሪዎች እንደዚያ መዝሙረ ዳዊት ያለውን ሁሉ እንትን ብለዋል። ከዚያን ሲሆን ደግሞ ወደ ቤተክርስቲያን ሲሄድ ደግሞ ደህና ያው ልብስ አስፈላጊ ስለሆነ ጋቢ እንደፈለጉ ሳያፍሩ ሳይሰቀቁ ካህናቶቹ ሊቃውንቶቹ ላይ አብረው ገብተው ተመሳስለው እንዲጸሉ ደግሞ ጋቢ ደግሞ እንዲሰጣቸው ተደርገዋል።
የመቀለ ሀገረ ስብከት እስካሁን ከ8 ሚሊዮን ብር በላይ አግዘዋል። ሁሉም ተፈናቃዮች ያሉበት ትምህርት ቤት ለማዳረስ ችለዋል። የቀረዋቸው በሁለት ትምህርት ቤት ተጠለው የሚገኙ ተፈናቃዮች በዚህ ሳምንት እንደሚደርስላቸው መልአከ ብርሃናት ገብረስላሴ ሄሸ ተናግረዋል።
ያው ከ8 ሚሊዮን በላይ ብር እንዲከፋፈል ተደርገዋል። ሁለት አሁን ከኛ ከተዘዋወርን በኋላ የመጡ ሁለት ትምህርት ቤቶች አሉ። አሁን በዚህ ሳምንት ያለውን ይዘን ወደ እነሱም እንሄዳለን እንደሳለን። ሌላውን ሁሉ እንደርሰንበታል።
የመቀለ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ሄሸ ለተቸገሩ መርዳት ለእግዚአብሔር መርዳት ነው። ስለዚህ እነዚህ ወገኖች ያለኛ ሌላ ወገን የላቸውምና በውጭ ሀገርና በሀገር ውስጥ የምትገኙ ወገኖች በተመቻችሁ መንገድ ልትረዷቸው ይገባል ብለዋል።
ለወገን ሊደርስለት የሚገባ ወገን ነውና አሁን እነዚህ ወንድሞቻችን ትናንት ሲያግዙ ሲረዱ የነበሩ ወንድሞች ናቸው። አሁን ግን ባላሰቡት ሰዓት ይህን ያህል ችግር ደርሶባቸዋል። አሁንም ለተቸገረ ወገን መርዳት እግዚአብሔር መርዳት ነው። እግዚአብሔር የሰጠው እንዲያካፍል ነውና ይህን አስበን በሀገር ውስጥ ያለንም ካለን አሁን እየሰራ ነው ያለነውን አጠናክረን እንቀጥል። በውጭ ሀገር ያሉ ወንድሞቻችንም ባንድ ላይ በባንክ መድረስ ስለሚችል ሀገረ ስብከቱ ለተፈናቃይ ለማንም የማይውል ባንክ ከፍተዋል። ከሱ ለነሱ ካልሆነ በስተቀር ለማንም የማይውል ባንክ ቁጥር ተከፍተዋል። እሱን በመጠየቅ በሱን እየላክ እነዚህ ወንድሞቻችን የማይበላ ቀመስ ሚላ ሳጥተው ከብዙ ችግር ነው ያሉና አሁን ልንረዳቸው ይገባል እና ሁሉም በቅርብም በሩቅም ያለ ህዝባችን ለነዚህ ወገኖች እንዲደርስላቸው ያው ጥሪያችንን እናቀርባለን።
ቅድስት ኃይለ ሥላሴ ከምዕራብ ትግራይ ሰቲት ሁመራ ነው የተፈናቀለችው። የሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነበረች። ለ20 ዓመታት ከኖረችበት ሰቲት ሁመራ ባዶ እጇን መፈናቀሏና ሁኔታውን እንዴት ገልጠዋለች?
እንትኑ የተፈጠረው 5 ሰዓት አካባቢ ነው። የሁመራ ሰው ደግሞ ጠዋት ቁርስ በልቶ ትምህርትም ስለሌለ ተማሪ ወደ ጨዋታው፣ ሰራተኛ ደግሞ ወደ ስራው ሄዶ እያለ ነው የተፈጠረው ሁኔታው። ሰው ተበታትኖ እያለ እና እኔ አጋጣሚ ስራ ቦታ ላይ ነበርኩ። ልጆቼ ቤት ነበሩ። አጋጣሚ የእኔ ቤት ጎን ያለው በከባድ ተመታ፣ ቤቱ ተቃጠለ። እኔ ትምህርት ቤት ነበርኩኝ። እዛ አካባቢ ወድቀዋል መጥተዋል ሲሉኝ በሞተር ሴት ለራሴ ወድቄ እግሬና እጄ ተሰብሬ 3 ወር 4 ወር እጄ ታስሬ ነው የነበርኩት ማለት ነው። ከዛ ልጆቼ ወጥተው ተጠፋፍተን ከህሞራ ወደ 20 ኪሎ ሜትር የምትሆን ቦታ ወስደው እዛ ያስቀመጧቸው። እኔ ደግሞ አጥቻቸው ቤቱ እየተቃጠለ ስለቆየኝ ሞተዋል ብዬ ነው እኔ እሪ ያልኩት። ህብረተሰቡ ግን እንደዚህ እንደዚሁ ነው በመኪና ወጥተዋል ወደ አደባይ ነው የሄዱት አሉኝ። ከዛ እያለቀስኩ መታወቂያም የለኝ ብጃማም የለኝ፣ ብጃማ እንደለበስኩ ነው ምክንያቱም ቁጭ ስለሆነ ሞራ በጀማ ነው የምንለብሰው። የያዝኩት ነገር የለም። ብዙ ነገር ነበረኝ። 20 ዓመት የተቀመጥኩት ሞራ፣ 20 ዓመት የገዛሁት ንብረት፣ የነበረኝ ሀብት አሁን የለም። ምንም ይዤ አልወጣውም። ስወጣ ልጆቼ ነው ትልቅ ነገር
ከልጆች የሚበልጥ ነገር የለም ብዬ ዘብየ ወጣ ፈልገን በስንት መከራ ሰዎች አግዘውኝ እና ያገኘዋቸው በእግራቸው እየሄዱ በጨለማ አንድ መኪና የጭነት መኪና ሰሊጥ የሚጭን ማለት ነው ኑ ተሳፈሩ ብለን ተሳፍረን እስከ አድዋ ይዞን መጣ አድዋ ገብተን ቤተሰብም የለንም እናቀው ሰውም የለም ቁጭ ብለን ህብረተሰቡ ግን ጠላ የሚሰጥ ነጠላ ሰጠን ምግብ የሚሰጥ ምግብ ሰጠን ብር የሚሰጥ ነው ብር ሰጠን ተሳፍረን ወደ ሀገራችን ወደ ሀገረ ሰላም መጣ ሀገረ ሰላም ያጋጠመኝ ምንድነው ሀገረ ሰላም ያው ከሁለት ሳምንት በኋላ በ17 ሀገረ ሰላም በጣም ከባድ ሁኔታ ነበረ ተሰብስበን ወደ ገጠር ወረን ከዛ ደግሞ ወደ በረሃ ሄድን በረሃው ደግሞ እዛ ቆየን ጅብ ወለው ነብር ምንም ያላየነው እንስሳ የለም በጣም ተቸግረን ነው ቆየነው ነገሩ አልፎ እዚህ ደርሰናል ከዛ በኋላ ወደ መቀሌ መጣን
ይሄን ሁሉ መከራ አልፈን መቀሌ ከደረስን እስከ 3 ሳምንት ምንም ነገር አልተሰጠንም ከዛ በኋላም በቁሳቁስ መልክ የሚሰጠን ደና ቢሆንም ለምግብ ተብሎ የሚሰጠን ግን የለም ለማለት ቻላል ካለች በኋላ የመቀሌ ነዋሪዎችና የመቀሌ ሀገረ ስብከት የሚያደርግላቸው ገዛ ግን ታመሰግናለች
3 ሳምንት ሙሉ ምንም አላገኘንም ፍርናሽም አላገኘንም ምንም አላገኘንም ክላሶ ጸዳተን የመቀሌ ዩኒቨርሲቲ ተቀዳደደ ፍርናሽ አመጡልን በዛ እየተኛን ከዛ ሙሉ ኃይለ ስላሴ እና ኢማጂን ዋንዴ ፍርናሽ አመጡልን ሙሉ ኃይለ ስላሴ ደግሞ ጤፍ ምጣድ ረድስት ምናምን አመጣለን እዚ ቆየን ከዛ 2 ወር ከ3 ወር በኋላ መስለኝ አንድ ጊዜ ስንዴ ተሰጠን 15 ኪሎ ለአንድ ሰው ማለት ነው ከዛ በኋላ ግን ምንም የተሰጠን ነገር የለም በማታሪ አልደና ነው ፍርድ ልብስም ጀሪካ ምናምንም ይመጣልና በተጨማሪ ደግሞ ደናግል ደቅሶር የሚባላሉ ፊኖና ሮዝም ያመጡልን ግን እንደ ህዝብ ግን ዋስትና ኖሮን በየወሩ በየጊዜው ተከታታይ ያለው እርዳታ የሚሰጠን ኃላፊነት የሚወስድን የለም የመቀሌ ህዝብ ግን ጧትና ማታ ሳይል ሁሉ ነገር ያመጣስ ከሆነ ከመቀሌ ህዝብ በሱ ነው እየኖርን ያለነው ማለት እንችላለን በየሳምንቱ እሁድ እዚ ፕሮግራም ተዘጋጅቶ መዝሙር ዘማሪያን መጥተው በስነ ስርዓት ምግባችን ልብስም ይዘው በርበሬም ሽሮም ያለ ነገር ሁሉ ነገር ይዘው ይመጣሉ ሁሉ ጊዜ ማለት ነው በተጨማሪ ደግሞ ባለፈው ዳክማይተን ሳይም እዚ መጥተው ከኛ ጋር በሬም አምጥተው እንጀራም ይዘው ሁሉ ነገር ይዘው መጥተው ጋቢ ኩታ ለሴቶችም ለዲያቆናችም እዚ አብረውን እኛ ጋር ቁጭ ብለው ውለዋል በጣም እናመሰግናለን ማለት ነው
ሁለቱም ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ አለም ፍሳ ለአሜሪካ ሬዲዮ ከመቀሌ
ተሳሃይና እንግዶቹን እናመሰግናለን በማዳመጥ ላይ የምትገኙት ካሜራካ ድምጽ ዋሽንግተን ዲሲ የሚተላለፈውን የአዲሱ ትውልድ ድምጽ ጋቢና ቬን ነው 2022276379 በሚለው የዋትስአፕ መስመር ላይ የድምጽ ወይም የጽሑፍ አስተያየት ካላችሁ ልታደርሱን ትችላላችሁ ሶስተኛው ዘገባችን በዚህ በዩናይትድ ስቴትስ ላይ ያተኩራል የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ማክሰኞ ዕለት በሚቺጋን ክፍለ ግዛት በኤሌክትሪክ ኃይል የሚንቀሳቀሱ መኪናዎችን የሚያመርተውን ፋብሪካ ከጎበኙ በኋላ 174 ቢሊዮን ዶላር የሚያወጣ የኤሌክትሪክ መኪናዎች ምርት እቅዳቸውን ይፋ በማድረግ አሜሪካ ከቻይና ጋር የምታደርገውን ፉክክር ይፋ አድርገዋል። የዋይት ሃውስ ዘጋቢያችን ፓትሲ ዊዳስኩራ የላከችልን ዘገባ ስምኝሽ ቆየ እንደሚከተለው አጠናቅረዋለች።
ራሳቸውን የመኪና ሰው አድርገው የሚቆጥሩት ፕሬዝዳንት ጆ ባይደን በአሜሪካ ሀገር ሚቺጋን ክፍለ ግዛት ውስጥ ዲርቦርን በተሰኘው ስፍራ መኪናዎቹን በሚያመርተው ግዙፉ የፎርድ መኪና ማምረቻ በመገኘት F150 በተሰኘውና በኤሌክትሪክ ኃይል በሚንቀሳቀሰው ዘመናዊ የእቃ መጫኛ ወይም ፒክአፕ ላይ ሆነው አካባቢውን ጎብኝተዋል። ባይደን ፎርድ አዲስ ባመረተውና በትላንትናው ዕለት ለይታ ባቀረበው የእቃ መጫኛ መኪና ላይ ከመሳፈራቸው በፊት ዙሪያ ገባውን በቅርበት ተመልክተው አድናቆታቸውን ገልጸዋል።
ከዚህ በኋላ የመኪና ኢንዱስትሪ ጣፋንታ ኤሌክትሪክ ነው። ወደ ኋላ መመለስ አይኖርብንም።
የዩናይትድ ስቴትስ ፕሬዝዳንት ባይደን ፎርድ የኤሌክትሪክ መኪናዎችን የሚያመርትበትን ፋብሪካ ከጎበኙ በኋላ ታዲያ አሜሪካ በፍጥነት ወደ ኤሌክትሪክ መኪናዎች መራመድ እንድትችልና ህዝቧን በጋዝ ከሚሰሩ መኪናዎች ለማራቅ የሚደረገውን ጥረት ለማገዝ መንግስት 174 ቢሊዮን ዶላር የሚያወጣ ድጋፍ እንደሚያደርግ ተናግረዋል። ይህ ድጋፍ የታክስ ፍታንና ሌሎች ጥቅማጥቅሞችንም የሚጨምር ይሆናል። ባይደን ለኤሌክትሪክ መኪናዎች የሚያደርጉት ድጋፍ ተቀባይነት እንዲያገኝ ጉዳዩን አሜሪካ ከቻይና ጋር ከያዘችው ፉክክር ጋር አስተሳስረውታል። ቻይና በአሁን ወቅት የኤሌክትሪክ መኪናዎችን በማምረትና በፍጥነት ገበያውን በመቆጣጠር የዓለም ገበያውን እየመራች ትገኛለች።
Today, China has a bigger manufacturing scale than all of it.
ዛሬ ቻይና የምታመርተው መጠን ከሁሉም ሀገሮች የሚበልጥ ነው። በዛው መጠን ደግሞ ባትሪዎቹን በቻይና ብቻ ሳይሆን በጀርመንና በሜክሲኮም እያመረተች ነው። የሚያመርቷቸውን ኤሌክትሪክ መኪናዎች ወደ ተለያዩ የዓለም ሀገራትም ይልካሉ። እናቸውም በአሜሪካ ገበያ ላይ ነው። እናሸንፋለን ብለው ያስባሉ። እኔ ግን ዛሬ አንድ ዜና ነግራችኋለሁ። ይሄንን ውድድር እነሱ ያሸንፉ።
LMC ከተሰኘው በመኪና ዙሪያ የሚሰራ ድርጅት የተገኘው መረጃ እንደሚያሳየው በሰሜን አሜሪካ የሚገኙ የመኪና አምራቾች እንደ አውሮፓውያን አቆጣጠር በ2028 1.4 ሚሊዮን የኤሌክትሪክ መኪናዎችን ለማምረት መንገድ ጀምረዋል። ሆኖም በተመሳሳይ አመት ቻይና በአመት ከ8 ሚሊዮን በላይ የኤሌክትሪክ መኪናዎችን የማምረት አቅም ላይ ትደርሳለች። ቻይና ይህን ኢንዱስትሪ በበላይነት መቆጣጠር የቻለችው ከመንግስት በሚገኘው ከፍተኛ ድጎማ ምክንያት መሆኑን በቫንደርቤልት ዩኒቨርሲቲ የዓለም አቀፍ ንግድ መምህር የሆኑት ቲሞቲ ሜየር ያስረዳሉ።
ከዚያም በተጨማሪ ደግሞ በንግዱ ዘርፍ ላይ የተጣሉት ደንቦች ወይም ክልከላዎች አናሳ መሆናቸው ቻይና ምርቶቿን ወደ ዩናይትድ ስቴትስ እንድታስገባ አግዟታል። እነዚህ ነገሮች ተደማምረው ቻይና አሁን የባይደን አስተዳደር ፍትሃዊ አይደለም ብሎ የሚያምነውን ጥቅም እንድታገኝ ረድቷታል። ስለዚህ የባይደን መንግስት ከዚህ ቀደም እንደነበሩት የአሜሪካ መንግስታት ሁሉንም ጥቅሞች ወደ ራሳቸው ለመመለስ እርምጃ እየወሰዱ ነው።
በካሊፎርኒያ ዩኒቨርሲቲ መምህር የሆኑትና ባለም አቀፍ ኢኮኖሚና ሰራተኞች ዙሪያ ጥናት ያጠኑት ሄርሊ ሻርከን እንደሚሉት ደግሞ የባይደን እቅድ በሀገር ውስጥ የመኪና አምራቾችን የኤሌክትሪክ መኪናዎችን ማምረት ለሰራተኞች ጥሩ ክፍያ የሚያስገኝ ስራ መሆኑን ማሳመን እንደሚያካትት ይገልጻሉ።
And politically, this is very popular with ordinary people.
ሐሳቡ በፖለቲካ ደረጃ ሲታይ ምናልባትም ከ60 እስከ 70 በመቶ በሚደርስ መጠን በተራው ህዝብ ዘንድ ተወዳጅ ነው። ያ ማለት ሪፐብሊካን ሰራተኞች፣ ሪፐብሊካን ኃላፊዎች፣ ዲሞክራቶችና ገለልተኛ አቋም ያላቸውን ያጠቃልላል። ስለዚህ ይህ ከፍተኛ የፖለቲካ ጉልበት አለው።
ፕሬዝዳንት ባይደን የኤሌክትሪክ መኪናዎች በስፋት እንዲመረቱ የሚያደርጉት ግፊት በአሜሪካ ምክር ቤት ክርክር ላይ እየተደረገበት ያለውና 2 ትሪሊየን ዶላር የሚያወጣው የሥራና የመሰረታዊ ልማት ግንባታ አቅዳቸው አካል ነው። በፓትሪ ዋዲኩስ ዋራ ለቀረበው ዘገባ ስመኝሽ የቆየ ቨርጂኒያ።
አድማጮቻችን እንግዲህ ለዛሬ ምሽት ያዝንላችሁን የጋቢና ቤ መሰናዶ እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየትና ጥያቄዎች ጋቢና ቤ @gmail.com ብላችሁ በኢሜል አድራሻችን ልታደርሱ ትችላላችሁ። 202276379 በሚለው የስልክ መስመር ላይ በዋትሳፕ የድምፅ ወይም የጽሁፍ መልእክት ልትተውልን ትችላላችሁ። ምሽቱን ሳስተናግዳችሁ የቆየሁት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር እንዲሁም ከአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። የአርብ ምሽታችሁ ሰናይ ይሁን እያልን በዚህ ተሰናበትን። ደህና ሁኑ። I'm gonna get up. My children and me, my child is able to.